መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ግንቦት 26 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሪዘርቬሽን የሆኑት እነዚህ የአማራ ወጣቶች ከታገቱ
ቅዳሜ ግንቦት 26 ቀን 1278 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
በዛሬ የኪነ ጥበብ ፕሮግራማችን በቀድሚያ ሐማቱማ የከበደ ጉዞ በሚል ርዕስ በከበደ ሚካኤል ግጥሞች ላይ ተንተርሶ የሰጣውን የፖለቲካ ትንታኔ የጽሑፍ የቀረበው ወያኔ ከመንኮታኮቱ በፊት መሆኑን ልብ ይሏል። በማስከተልም ዮሐንስ አድማሱ ታላቁን ኢትዮጵያዊ ደራሲ ባለቀኔና ገጣሚ ቀንጌታ ዮፍታሄ ንጉሴን ሰብእናና ሥራዎች የዳሰሰበትን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይተካለላል።
ለሚስር ገላክ ፍርብርብ የተባትዮት የተፋት መቃብር ምድርና ባህር ጠፈር የደበቀው ለሚስር ይገኛል ፍር የማያውቀው ምን አለ እንደብን ሁሉን አሳቲ የደክራ መብዳሽ የክፉ ወቃቲ ምናለን ደብሪ ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ እሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልብ አንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን ያለም ምስር ገላይ ስር ብርብር የተባትዮት የተፋት መቃብር ምድርና ባህር ጠፈር የደበቀው ለሚስር ይገኛል ብር የማያውቀው በብዛት ዶሴ ያከበረው ታሪክና ጊዜ እስቲ መርምረው ለጦርነት ማት አጋጦ የሚሰጠው የጥቂትን የሰላም ማዛዡ ብር ነው። ብር ያከበረው ብር ያዋረደው ብር ያወደመው በብር የዳነው ምን ያህል ይሆናል ያለም ህዝብ ቁጥሩ እስቲ ታውቁ እንደሆን ታፈሩ ማስክሩ ያለም ምስር ገላት ብር 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 የጥበባቸው የጥፋት መቃብር ምድርና ባህር አፈር የደበቀው ምን ምስጢር ይገኛል ድር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ህዝቦች የሚያጠያይቀው የፍቅርን ጥላቻ አሳሪው ፍር ነው። የብር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ ድር የማያውቀው በዓለም ምንም የለም የዓለማት ያጠፋ ይኖራል ዘላለም።
የከበደ ጉዞ ህይወት ጉዞ ነው። ረጅም ጠመዝማዛ ባለውጣ ውረድ ትግልም ህይወትን ገላጭ ነውና አድካሚ ጉዞን ያዘለ ነው። አለመታደል ሆኖ ዛሬ ትግልን ሳይኖሩ ማለትም ጉዞን ሳይጀምሩ ጉዞን የሚተቹ በልተዋል። ታገሉ ታከቱ አለን ይላሉ፣ ግን የደረሱ መቼስ አሸነፉ ይላሉ። የፍልስጤሙ ዝነኛ ገጣሚ ዳርዊሽ በመታገል ሞትንና መርሳትን አቸነፈ። በመኖራችን ትግል በመቀጠላችን ደግሞ በጠላት ላይ የነገን ድል አበሰርን ነበር መልሱ። ትግል ህልውና ነው፣ ሰውን ሰው የሚያደርገው። ጸንተው የታገሉ ቢሰውም ሕያው ናቸው። በትግል መሞት ሕይወት፣ ዳግም ትንሣኤ ልደት የሚባለው ለዚህ ነው። ረጅምና ከባድ ጉዞ ሕይወትን ገላጭ። ከባድ ጉዞ ባንድ በኩል፣ በሌላ ደግሞ አቶ ከበደ ሚካኤልን ለመዘከርና የተጓዙበትን ውጣ ውረድና ብርሃነ ህሊናቸውንም ለማስታወስ ነው። እሳቸውም ቢሆኑ በአንድ የታሪክ አጋጣሚ መንገድ ስተው እንደነበር ሳንረሳ።
ጋሪጣና ሽሟጣጭ አንድ ነው ባሪያቸው፣ የሚያጥፈውን ሁሉ በመቦጭቃቸው። ጋሪጣስ ቦጭቆም ያስቀራል በጥሶ፣ አሽሟጣጭ ክፉ ነው ይከተላል ነፍሶ።
ለኢትዮጵያና ለህዝቧ ቆርጠው የታገሉትን ነጋ ጠባ በመቦጨት ዘመቻ የተካኑ ብዙ ናቸው። ዛሬም ድርጅቶችን ባሉባልታ እያጠቁና እየተነጣጠቁ አሉ። ህልውናቸው ክህደት ነው። ነፍሳቸው የምትንቀሳቀሰውም ሌሎችን በማጥቃትና ሰማዕትን በማንቋሸሽ ነው። ተቃዋሚ ድርጅቶች መሃል ሰላምና ስምረት እንዳይሰፍ ከወያኔ ቅጥረኞች ባልተናነሰ ይራወጣሉ። ደርግና ወያኔ ለምሳሌ በኢሃፓ ላይ የነዙትንና እየነዙ ያሉትን ሁሉ ነፍስ ዘርተውበት ያናፍሳሉ። በሰበብ አስባቡ ከየድርጅቱ የኮበለሉ ደግሞ የዚህ ዘመቻ ወዶ ገባ ጀሌዎች ሆነዋል። መቦጨቁ ቢያከትም ደግ ነበር። በዚህ አሳዛኝ ስምሪት ላይ ላሉት ደግሞ አቶ ከበደ ሚካኤል የሚከተለውን ብለዋል።
ትምህርት ካልጨመረ በተፈጥሮ ዕውቀቱ ሕፃን ልጅ ይሆናል ሰው ከነሽበቱ።
ደግሞ ተመክሮን ዘንግቶ ሕፃን መሆኑና ለጠላት ማመቸቱ ማብቃት ያለበት ነው። ማወቅ መማር የሚገባቸው የወያኔ ሰለባ ሆነው ባሉታዊና አፍራሽ ጎዳና ይነጉዳሉ። ይህ ሁኔታ ካልተቀየረ የህዝብ ትግል
እድል የነገ የነገ ምኞት ሆኖ ይቀርብናል።
ብዙ ሰዎች አሉ ባህሪያት ሰው ይከፋ አጥዎች ተብለው ስማቸው ይጠፋ አውቀት ተመስግነው በጣም የተማሩ ጥበብን እውቀትን የተመራመሩ ግን በህይወታቸው ባለም ላይ ሲኖሩ ብዙ መጥፎ ስራ በሰው እየሰሩ ተሰድበው ተጠልተው ተንቀው ይቀሩ።
ዛሬ የህዝብ ጎራን መሰረታዊ ድክመት ስንመረምር አዋቂዎች ተብለው ብዙ መጥፎ ስራን የሚሰሩ መበርከታቸው መሆኑን መካድ አንችልም። ባህሪያቸው መክፋቱ ብቻ ሳይሆን በጥቅም በመገዛት ቤት አለን ንግድ አለን በሚል አያሌዎች ከአገር ጠላት ጎራ ተሰልፈዋል። ባንዳ ይበረክታል አርበኛ ግን ይሞታል የሚለው ግንዛቤ ከአጼው ጊዜ ጀምሮ ሀቅ ተብሏልና ከመኖር መበርከት ባዮች ሁሉ ጭፍን አድርባይነትን ሲያቅፉ የሚያፍሩ አልሆኑም። ወያኔን ጊዜ እንስጠው እንድታገሰው ያሉ ሁሉ ለአረመኔው አገዛዝ ደጋፊ ሆነውለታል። ወደ ትጥቅ ትግል መሰማራት ኃጢአት ነው ያሉት ሁሉ ወደዱም ጠሉም ወያኔን ረድተውታል። ዛሬ ምንም አዎንታዊ የሁኔታ ለውጥ በሌለበት ከወያኔ ጋር እርቅና ሰላም የሚሰብኩ መቻቻልን የሚመክሩ ወደዱ ጠሉ ሁሉም በተጨባጭ የወያኔ አጋሮች ናቸው። ደሞዋቹ ጸረ ህዝብ ከልብ ያለቀሱ የሚናቁ ናቸው። አወቅት ተመራመን በቃል መጠቅን ባይ አንዳንድ ምሁራን እውቀታቸው ዜሮ እየሆነና መጥፎ ስራ እየሰሩ በህዝብ ተጠልተው ተሰድበውና ተንቀው እየቀሩ ናቸው። የዶክተር ፕሮፌሰር ታፔላ ለጣፊዎች ዝናቡ ሲያባራ ባሩድ ሽታ ሳይደርሳቸው ሰልፋቸው ህዝባዊ አልሆን እያለም አስቸገሩ የሚደበቅ አይደለም። ይህም ማብቃት ይኖርበታል።
አውቃለሁ ትላለች እውቀቷን በታስና ትልፍልፍ እብድ ነች እመት ድንቁርና የጥፋቷ ብዛት ልክ የለውምና።
አላዋቂ ሳሚ ይላል የአገራችን ሰው። ከሁሉም የሚከፋው ደግሞ አለማወቅን ራሱን አለማወቅ ነው። ጥራዝ ነጠቆች ታሪክን ከመማርና ከማወቅ ፈንታ የድርጅቶችንም የትግልንም ሆነ በጣሙን የከፋው ደግሞ የሀገርንም ታሪክ አጣመው ይጽፋሉ። የኢትዮጵያ ህልውና 100 ዓመት አይሞላውም። አማራው ህዝብ ጨቋይ ነው። ኢትዮጵያዊ አይደለንም። ኢትዮጵያ ቀኝ ገዢ ናት። ኢህአፓ አገር አስገነጠለ። ህዝብን ለትግል ተነሳ ብለው አስጨረሱት። ወያኔ አገር ወዳድ ነው ወዘተ የሚሉ አሉ። ማለት ብቻ ሳይሆን አያሌ መጻሕፍትም በወያኔ እርዳታና ድጋፍ ተጽፈው ተሰራጭተዋል። ህዝብን እርስ በርስ የሚያጣሉና በውሸት ታሪክ ላይ የተመሰረቱ መጻሕፍትም በሰፊው ተሽጠዋል። ያበደ ድንቁርና።
ደግና ክፉን እያደባለቀ መንፈሱ ለይቶ ፍርድ ካላወቀ ድካሙ ከሆነ ለጌጡ ለልብሱ ልፋቱ ከሆነ እስኪሞላ ከርሱ ካላቀረበለት ህሊና ወቀሳ በምኑ ይበልጣል የሰው ልጅ ከእንስሳ።
ዛሬ በኢትዮጵያ ህዝብንና ሀገርን የጎዱ ከርሳ አደሮች መበርከታቸው ምስጢር አይደለም። ደርግ ደም አደር ተብሎ ነበር። ደም ያክለፈለፈው አረመኔ ቡድን ነበርና ፕሮፌሰር አስራት ደግሞ ሆዳም ብለው ለወያኔ ያጎበደደውን ከሰው ነበር። ለትግል ወይም ለተቃዋሚ ድርጅቶች አዋጣ ሲሉት መናጢ ድሃ ነኝ እያለ ለወያኔ ባዛርና ገንዘብ አምጡ በሺና በሚሊዮን ደረጃ ሲከፍል የሚታየውን ነው። ልፋቱ ለግል ጥቅሙና ለከርሱ ብቻ የሆነውን ስንቱ ነው ሮጦ ለወያኔ ግድብ ገንዘቡን የለገሰ? ከዚህ ውስጥስ ስንቱ ነው ለተቃዋሚ ድርጅቶች ይመቸኛል ላለው መርጦ ገንዘብ የሰጠ? ድርጅቶችን ምንም አልሰሩም ብሎ አጥብቆ ተቺው መቼ የሚወቅሰውን ድርጅት በሚገባ ረዳ? ፍጠኑ ሙቱሉን የሚባሉትን ድርጅቶችስ ማን ደጀን ሆናቸው? በግንቦት 20 ድግስ አስረሽ ልጅ የሚለው ራሱን ስደተኛ ባይስ ቁጥሩ ብዙ አይደለም የብዙዎች እንስሳነት ለከርሳቸው በማደራቸውና ያገራቸውንና የወገናቸውን የሰቆቃ ጩኸት አልሰማ ከመላታቸው የሚታይ ነው ሰው ህሊና ከሌለው እንስሳ ነው ህሊናውን ማጅራት መጥቶ ራሱን ለወያኔ የሚሸጠውም እንስሳ መባሉ ትክክል ነው በትርቻለሁ ንግድ ፈቃድ ሰጥተውኛል በህይወትም በሁሉም ስግብግብነት ከርስን ካገርና ከወገን ማስቀደም በሆድና በፍርሃት መሸነፍ ይሁሉ ያሰድባል ያስወቅሳል አገርን በጣም ይጎዳል ለሆዳም አገሩ ሆዱ የተባለው ሀቅ ነው
አንዳንድ ሰው አለ መንፈሱ ደካማ ደጋግመው ሲነግሩት ምንም የማይሰማ ዘርዝረው ሲያስረዱት አዳምጦ ጨርሶ ጥያቄ ያመጣል እስር ተመልሶ የእውቀቱ መደንዘዝ ያሰኘዋል ከቶ ውስጡን የሚሰራጭ በደም ስሩ ሞልቶ ቀዝቃዛ ውሃ ነው ደም መሆኑ ቀርቶ
ስለ ወያኔ ማንነትና ምንነት ከሀያ ዓመታት ያላነሰ ያው በደም የተገበየ ተመክሮ አለን ወያኔ ስልጣን ከመድረሱ በፊትም ስለ ጸረ ኢትዮጵያነቱ በቂ ቅስቀሳ ተደርጎ ማስጠንቀቂያም ተሰጥቶ ነበር ሰሚው ብዙ አልነበረም መርዘኛው ንባብ በኪስ የከተቱና መለስን ከነጨፍሮቹ ልጆቻችን ናቸው ያሉም ነበሩ ተማሪዎች ተቃውመው ሲገደሉ ወያኔና አጋሮቹ በኢሃፓዎች ላይ ተረማምደው ለስልጣን ሲበቁ እባብን በእንጭጩ ከማለት ፈንታ ለልጆቹ ጊዜ ንስጣቸው ብለው የተሟገቱም ብዙዎች ነበሩ ከመቅጽበትም የየብሔረሰብ ቡድን አቋቁመው ከወያኔ ጎን ተሰልፈዋል ይኩሉ ያኔ ነው ዛሬስ የተለየ ሁኔታ አለ አንድ እርምጃ ወደፊት ሁለት ወደ ኋላ ነውን ነው አይደለም ብሎ ንጥር ባለ ሁኔታ መደምደም ከባድ ነው የታሪክ ጎማ በአስፋልት ሁሌም አይጓዝምና ውጣ ወረዱ ኮረኮንቹ ብዙ ነው ወያኔ ጸረ ህዝብና ጸረ ኢትዮጵያ መሆኑ መነገር ብቻ ሳይሆን በገቢርም በንጹሃን ደም ታጅቦ የተረጋገጠ ነው ይህን ሀቅ መቀበል አቅቷቸው አንጎላቸው ደንዝቶ ዛሬ ነገ ከወያኔ እርቅን ከወያኔ ሰላምን ከወያኔ ለውጥን የሚጠብቁ እውነትም ደማቸው ቀዝቃዛ ውሃ ነው ሞኝን ሳይወለድ ማስወረድ ወደሚል ጽንፍ ባንሄድም በቁማቸው ሞተዋል ማለትም ይቻላል
አይገኝም ከቶ ቢፈልጉ ዞሮ መስማት ከማይፈልግ የባሰ ደንቆሮ
ከተመክሮ የማይማር ሲነግሩት የማይሰማ ለአገር የማይበጅ ዜጋ ነው
እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መከልከል እንዳይቻል ከቶ እንዲሁም በዓለም ላይ አለ ብዙ ነገር በዚያም በዚህ ቢሉት መሆኑ የማይቀር ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ
ሁሉ ነገር ቀደም ሲል የተወሰነ ነውና የሰው ልጅ ጥረትና እንቅስቃሴ ምንም አንደምታ አይኖረውም ማለት ባይቻልም የሚሆን ነገር መሆኑ ደግሞ ሀቅ ነው በጋዋ በባዶ ምኞትን መጋለብና ሊሆን የማይችለውን ይሆናል ብሎ መገመት መጠበቅ ከባድ ስህተት ነው መሆኑ የማይቀርንም ክስተት ደግሞ ራስን አሞኝቶ አይሆንም ማለት ሌላ ከባድ ስህተት ነው ወያኔ መሆኑ እየታወቀ አገርን ሊያጠፋ የመጣ ቡድን መሆኑ ግልጽ ሆኖ እያለ አገርን ለባዕዳን የሚሸጥ ከሃዲ ቡድን መሆኑ በገቢር ተረጋግጦ የቀረበ ሆኖ ጸረ ህዝብ አፋኝ ዘረኛ ቡድን መሆኑ ለአመታት የታየ ሆኖ ሳለ ወያኔ ሌላ ይሆናል ይሻሻላል ቁንጮ ሞቷልና ይቀየራል ብሎ ማሰቡና ማለሙ ዜጋን የሚያዘናጋ ነው ወያኔ ተለመነ ወይም እግዚኦ ተባለ ከወያኔነቱ ከቶም አይቀየርም ያሳደገ ሰይጣን ሳይገል አይተውም እንደተባለው ነው መለስን ተካ የተባለው ግለሰብ ስልጣን አልባ አሻንጉሊት ነው ለሱ ግዜ ንስጠው ያሉና የቋመጡ ሆዳሞች ራሳቸውን አጋልጣዋል ቀለዋል። ስልጣን ዛሬም ቢሆን በዘረኛው ወያኔ እጅ ነው። በረከትና ስብሐት ቢራቆቱም መሰረታቸው ወያኔነት ነው። ወያኔ ከስልጣን እስካልተወገደ ድረስ ወያኔነቱ የማይለወጥና የማይቀር ነው።
ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ።
ባለነፍጦች ለስልጣን በቅተው በደም እየታጠቡ ሲያጓሩ ነገር ዓለሙ አበቃ ብሎ መንበርከክ መብትናገርን የሚያሳጣ ይሆናል። ኢትዮጵያ ሀገራችን ለባዕዳን አልገዛ በማለቷ አያሌ ጠላቶችን እስከዛሬ አፍርታለች። በነጻነቷ በምሳሌነቷና በአፍሪካ ባላት ሚናና ሚዛን የሚጠሏት ብዙ ናቸው። ምዕራባውያን በአፍሪካ ትላልቅ አገሮች የሚባሉትን መበታተን የሚፈልጉ ናቸውና ኢትዮጵያ በእይታቸው የገባች ናት። መበታተኗን ይፈልጋሉ፣ መዳከሟን ይፈልጋሉ። የኤርትራን መገንጠል እንደደገፉ ሁሉ ሌሎችን በግንጠላ ጎዳና ቢሄዱ ቅር የሚላቸው አይደለም። የአፍሪካ ትልልቅ አገሮችን ማስጎንበስ መገነጣጠል ይጠቅመናል ብለው ደምድመዋል። ሱዳንን ገነጣጥለዋል። ናይጄሪያንና ኮንጎንም ለመገነጣጠል እየጣሩ ናቸው። የኢትዮጵያን ገንጣይ ኃይሎች የሚረዱት ምዕራባውያን ናቸው። በዚህ በኩል ወያኔን ይታደጋሉ፣ በሌላ በኩል ደግሞ የነሱ ሎሌ የሚሆኑትን ተቃዋሚ ነን ባዮች ይረዳሉ። ይህን ማወቅ ያስፈልጋል። ኢትዮጵያ ሀገሬ ብሎ ጸንቶ የሚቆም ኃይል ወዳጃቸው አይደለም። ኢህአፓ አክራሪ ብሔረተኛ ተብሎ የሚወገዘው ለባዕድ ተንበርክኮ አገርን አሳልፎ ስላልሰጠ ነው። ያም ሆነ ይህ ግን የወያኔ ሽንፈት ዛሬ ባይሆን ነገ እውን የሚሆን ነው። የጊዜ ጉዳይ ነው። የህዝብን ቆራጥ መነሳሳትና አመጽ የሚጠብቅ ነው። የህዝብ ምኞት የወያኔን ውድቀት ማየት ነውና ዛሬ ባይሆን ነገ ወያኔ ይወድቃል። ይህን ማመን ያስፈልጋል። በህዝብ አቸናፊነትና ድል አድራጊነት ላይ ምንም ጥርጣሬ ሊኖር አይገባም።
ሐሳቡን ሰመመን ወስዶ የመለሰው ቆይቶ ይነቃል የተታለለ ሰው።
ያርገው
ሀብታምን በሀብቱ ሁሉም ሰው ሲያደንቀው ከየት እንዳመጣ ማንም አይጠይቀው።
ሀቅ
ጎዶሎ ከሆነ የሰው ልጅ እውቀቱ ድካሙ ብላሽ ነው ስራው ሁሉ ከንቱ።
ተጨማሪ የሚያሻው አይደለም። ያለውን ተጨባጭ ሁኔታ መገንዘብ መቻል አለብን። ያለፈው ታሪክ ዋጋውና ሚዛኑ እንዳለ ሆኖ
ወደፊት ነው እንጂ ሌቱ የሚነጋ ያለፈው ከንቱ ነው ምንም የለው ዋጋ።
ማለትም ምናልባት አስፈላጊ ይሆናል። የወያኔ አገዛዝ በህዝብ ትግል የሚገረሰስ መሆኑን ማመን ወሳኝ ነው። ይህ እምነት ትግልን ያቀጣጥላል፣ ወደ ድልም ያመራል። ጉዞው ከባድ ነው፣ ግን መጨረሻው የህዝብ ድል ነው። የብዕር ጦርነት። እምነት ነጻነቱ እምነት ነጻነቷ እንደሆነ ሀብቱ እንደሆነ ሀብቷ በደሙ ባጥንቱ በደሟ ባጥንቷ የተገነባው ቅርስ ሐውልቱ ሐውልቷ ዘወትር እያሳየ ዘወትር እያሳየች ሞታቸውን ሙቶ ሞታቸውን ሙታ ፍርሃታቸውን እምቢባይነቱ እምቢባይነቷ ማጉላቱ ማጉላቷ በእነሱ ዘንድ ሆኖ ኃጢአቱ ኃጢአቷ ኤሌክትሪክ ሽቦ በሙቅ ውሃ ዘይት እንዳላሰቃዩት እንዳላሰቃዩት በመትረየስ ጥይት እንዳልጨፈጨፉት እንዳልጨፈጨፏት እንዲሆን የአውሬ ራስ እንድትሆን የአውሬ ራስ መንገድ እንዳልጣሉት መንገድ እንዳልጣሏት ከገደል ቁልቁለት እንዳልወረወሩት እንዳልወረወሯት እንደ ፈራሹ አካል ታሪክን ቀብረዋት ዳግመኛ ሊገሉት ዳግመኛ ሊገሏት ዛሬም እንደ ትላንት በዚያ ሰማት ላይ በዚያች ሰማት ላይ ጦር ከመዘዙባት አለብህ አለብሽ የታሪክ አደራ ከዱሩ ካፈሩ ጮሆ የሚጣራ በብዕር ውጊያውም ፋኖ ተሰማራ። ጌታ ይፍታሄ ንጉሴ ከዮሐንስ አድማሱ ኮከብ እንኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ፈንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የስነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ፈንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ ዮፍታሄ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋር ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን አይዞህ የእኛ ጌታ ነገርህን አትርሳ አለት ልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። ኋላም ትምህርት ቤት ከገባሁ በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርሲያ ዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅተው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹሕ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ተዋሳሰ አቋ ደርሰው በነሱ አማካይነት ዘልቀው ለሐዋሳት ውስጥ ይስማሉ። በቅኔም ሆነ በግጥም ውስጥ በተከላላው በኪነጹ እንደዚህ አርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። በተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አድርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓመተ ምህረት ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን ባዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሄ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝዳንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ሥላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ሕሩይ ወልደ ሥላሴ ሞት ተጻፈው የእንብርግሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደ ራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣሁ እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ሕሩይን ቢጠይቅ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታሄ ሕመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የሕመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽሕፈት ቤት ይገልጸዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጾም ከሆነ ማስረጃውን አላገኘውም። يفتاي نغسي بمسرسو بالاقنين ناقطامينو ليو قطامي ليو بالاقنينو سسونو تولو يمي السماو بتبك يمي السماو تلقو يمي السماو يتينت سونو قلب ويم يوشاني سميت سالسم ماينكاو قتمو ويم كديو دنا بأنقربو سميتي نزرال أفجشن كتبالتشو تونيتوس يمي كتلو السنينيوك كأفلا ولا أفلا يتشغاق قرو يمش الرشو ينافقوت سنين يلاي يدرسالو أفلا تشو سايك أنس عينين سوى مارو عينين سوى مارو يسو يالله يسو أيا بر على نقاو يلقيوان مري بجس كما زينو ياسمان ديوس مري أيا دمو بني يساتنا المري يكبرون قدا ببيت واسات داري تبق تكبرو كبرون أكباري كبرون ودبيت بقن قدا المري يبق لم دلبسو بقوش عباراري بكبرو وواج عقرون وراري بلس اللسر شا أميكلا زري اجيك تتنككو عباسون أفكاري عباسون أفكرو الناس أكاتاري الناسون أكاترو عبات أساساري عبات أساسرو بالناسو مكاري بالناسو لاي مكرو عواج أسنقاري لقراي قمو سملس ودكين ننين بالناسا تشوف قداناو سيركين بزياق الزين نانسان يمنعيسو نفكين كذي بلاي يتتكسو السنينيوش كترا وين كقلب سميت لي منتشو يميشو يوايد اللوم بتعم كميتشنك سلمي فتسمو نقر بس انو مواجد كتازة كتوترة سميت انجي يفتاي صوف عندو مليو هلت تتعراري هاي الوين هلت وينم سميت ما كناجد نو يخ لكنت صوف اينا فينيكو نزديو تشاندو نو يم مالت عندو سميت بليلا بيتمساسايو وينم بيتس عراريو سميت ماغولا وينم انديت انا كرمادرق مالتنو لان بابيو وينم لصحابيو يرسو يوانا سميت كاليلا غارا بمكنا جسو رسو وينم قصتانيا يهونان يفتهم حازنن كدستا ساكن كالكسو وزتا اياد تامدا اياد كناجة اندت اندارغو ياكربلنال يفتهي عندو يتحلق النتو مستير كالزيوس خبو قونو يقنيال لابنت يمكتلو تنسنينو تشمالكتوال اوي يني نقر انديو تلبارسو مسكال تسلاتين زفن النالكسو يفتهي ودكنينا ودكتني قبو يكنينا يزيما تمرتبه فنبربت يزينو لكننا بازي مامتبر يتاشو الزيو صالنو وده تياتر عالمجن ماشينا بمن مكنيات اندقبا ارقطو اللماوك لجي الزيو عالشاكم يوننجي وده زي سراو ياسقباو عندو مكنيات عدي تاببا تمتابو على لاماري نعم مهرنات ممالمالو يمثلينيار بس ديك الزي ببزاد تونيت يمي صفونا يمي صايو مهراننا تماريو جنبارو يمياسا يوتم زون جيزي بيت مرتبتنا بزمنو بنبرو تفوتيلو تشوز تنبره ليفتاهي ودى تياتر عالم مقبات ولستنيا مغنياتي هونو يجيزيو كنيتاي مثلينيان بأفرازت ايمتونا بأفرازت ايمتو هايات من تامت امرت مكاسكال ايشيرتيا بزو تفتنا لج دراسي عنوم يهزبون سميت لمنكاتنا لبناون لمنكات لمنكاكاتم من البات واننا منقدي هوناتشو يا زمنو مدرك سايحون الكرم زمنو يتفيا زمن نبر زمنو ياغر فكر يغن نبر زمن نبر زمنو إثيوبيا ببزو فتنا يتفتنچبت زمن نبر اند يفتح يالوتم يكين السوج لاغراچو بصرو موادده لينا يتتمدوبت زمن نبر لحساباتچو لسنبيتاچو لكن قطعشو مكفيا يهوناتشو يتوني تصوبنا يمدرك عدم نبار يو كلو تدامرو يهونات يتياتر سرا بزيا زمن كتالك كفتان دي درس يرجاو يتياتر سرا بسام يتودده يتكبرنا يتافر سبب نبار دبزومو يام مولوال يفتاينم ودى تياتر عالم كغفافوت مكنياتوش كفبلو يتتكسو تكيتوشو سايهونو عيكروم يام مونيخ يفتحي بتونيت درستم هنا بليلو أذكرو يمني مركتو ودفيتم ودهالام نبر يمي كتلو قتمو ليجبيا ينبرون سنو مواقده لنانا فكر أقزفو يفايال يزمنون المنفس هيا وادرقو أذكر رسولنال أعطنتن للكمو مكابر قفره غبنان تشوا علولان كتغري سمني أدري اللو تنانت النازاري علولان لتيت غبنان لچري غبنات يتلجون لأستمر فرس علولات يتلجون تيت لأستبكس أغري تبابرا تلرق تشر كاب نغراتشن هلو يمباي كاب يمباي كاب مرسن دي تفا أغر ان دي تنا አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና ኢዩስቴ ተውኒትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው ባገኘውት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸው ወሰን ድንበር አልነበረውም። ለምሳሌ በ1924 ዓመተ ምህረት ሐምሌ 16 ቀን ከታዩ ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። ዮፍታሄን ራስ ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራይሞትን በሚል ርዕስ የተጻፈውን አተታ አስፍሮ ነበር። ማቹ አቶ ዮፍታሄ ንጉሴ በህይወተ ስጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽህፈት ቤት በተቋቋመው ቲያትር ማስፋፊያ አንፋስታሪነት ሐምሌ 16 ቀን 1939 ዓመተ ምህረት ከቁለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ስራ ሰራተኛው ሲሞት አለመሞቱን አሳሰበ። አፋጀሺ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሊቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሄ ስራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ስራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሄ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጥራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለህዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑ ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ይሁንም እነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጥፋውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነ ጻጥለው እንዳይጠፉ ክቡር ፊታውራሪ ደምስቴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ህዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ሰምቲና ስለናያ ባንቲቀጽ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓ.ም እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሄ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቃየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ተወልድ ነበረ በዓመት መንታ መንታ፣ አላቢ ያለባት ጥጃዋን አስታ፣ ቢሞትም ጥጃዋ እንቧ ስትል ገብታ፣ ያልባል በመላሾ ጠዋትና ማታ። ከላሞችም አለች ቀይ አለላ መሳይ፣ መቼ ለጌታዋ ላላቢዋ ሲሳይ፣ እሷን በመላሾ ደግሞ እያባበሉ፣ ሶስት ጊዜ አልቧታል ልብ አላት እያሉ። ወይንም አይኔን በአይኔ እንዳላይ መስታወቱ ጠፍቶ፣ አይኔን ቆረቆረኝ በአይኔ ጉድፍ ገብቶ፣ አይኔን በአይኔ ማየት ችግር ሆነኝ ከቶ፣ ማን ነው የሚነግረኝ የአይኔን ጉድፍ አይቶ። የዮፍታሄ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሄ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ሰምቲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ፣ የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ። ለወንዱም ለሴቱም ለሁሉ አለበሰው፣ የኮራው ልጅ ከምሲ የተበጣጠሰው። ኮምሰራው ባንቲቀቱም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ፣ አይኑ ቢቁለጨለጭ ቢወድቅ ቢነሳ፣ እንኳን አምስት ብር አያገኝም ቤታ። ወዲያውም አከታትሎ የባንቲቀቱ ጎባን የሚሆነው አትቸኩልብን አያ ባንቲቀጡ፣ ብር ማጣታችን አልታወቀም ቁርጡ ይለዋል። ዶክተር ሁሴ የተለየ እንዳረቀ መርፌ የሚወጋ አይንና እጅግ የፈጠነ የተባጆሮ ነበረው። ለምሳሌ በተውኔት ድርሰቶቹ ከፈጠራቸው ባህሪያት መካከል እንዳጣወሮታ የሚሆን ህይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ካርትሽመርና አጋፋሪ ጉጀታ ነበሩ። ዮፍታሄ የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሀተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማተው ያንን አካላቱን ከቶ እንዴት ለበሰው ጫማ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ። ዮፍታሄ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግልህ ልላክልህ ሆይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው። ዮፍታሄ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ለኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓ.ም ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባ ይመልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባ እያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ። ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝ ጌታ ዮፍታሄ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሄ ትንሽ አማርኛ በሚል ርዕስ በ1924 ዓመተ ምህረት የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ። Thank you. ጠቅላላ ዝግጅታችን በዚሁ ይጠናቀቃል።